ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮን ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ነኝ። ጽዮን ግርማ እዚህ ጋቢና ከጎኔ ቁጭ ብላለች።
ሰላም እንደምናመሻችሁ። ለዛሬ ምሽት ፕሮግራማችን የያዝናቸውን ፕሮግራሞች እናስተዋውቃችሁ።
በቃ መንግስት በዚህ ነገር የሚያገኘው ነገር የለም። እኛም ተጎጂ ነን፣ ግን ያው እንግዲህ ይሻላል። ከ25 ዓመት በአምስት ቀን እኛ ምንም የምንጎዳው ነገር የለም። 25 ዓመት ደማችን መጥቶናል። 5 ቀን ማለት ለኛ ምንም ማለት አይደለም።
በአማራ ክልል በጎንደርና በባህር ዳር ከተማ ከትላንት ጀምሮ የቤት ውስጥ መቀመጥ አድማ እያደረጉ እንደሆነ ነዋሪዎች ገልጸዋል።
በጎንደር እንደተባለው የትራንስፖርት አገልግሎት እና ሌሎች አገልግሎት ሰጪ ተቋማት አገልግሎት እየሰጡ አይደለም ዛሬና በትናንትና ሁለት። በባህር ዳር ከተማ ግን በዛሬው ሁለት ትናንትና አንዳንድ ምልክቶች ታይተው ነበረ። ነገር ግን እነዚህ ህብረተሰቡ ስለማይፈልጋቸው በዛሬው ሁለት ሙሉ አገልግሎት እየተሰጠ ነው ያለው በሁሉም ዘርፍ ማለት ነው።
የክልሉ መንግስት ቃል አቀባይ አድማው በጫና ነው የተጠራው ይላሉ።
በትላንትና ሁለት የመንግስት ሰራተኞችን ስራ ግቡ ብለው ጠርተው እንደነበረ እና ሰራተኞች እንዳልገቡ ኦልሬዲ ተረጋግጧል። ዛሬም የተወሰኑ ጥቂት ሰራተኞችን ከቤት አፍኖ በመኪናቸው በመውሰድ የግድ ስራ ለማስገባት ሙከራ አድርጓል።
የኮንሶ ህዝብ ወክለናል ከሚሉት 23ቱ የኮሚቴ አባላት ውስጥ አንዱ የሆኑት አቶ ገመቹ ገንፌ ናቸው። ሁሉንም ከዝግጅቶቻችሁ ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ጤና ስጥልኝ የቪኦኤ ጋቢና አድማጮች፣ ለሰዓቱ ከተዘጋጁ አጫጭር ዜናዎች ጋር ዊንታ ኪዳኒ ነኝ። በአማራ ክልል በጎንደርና በባህር ዳር ከተማ ከትላንት ጀምሮ የቤት ውስጥ መቀመጥ አድማ እያደረጉ እንደሆነ፣ በባህር ዳር ግን መንግስት ባሰማራቸው ኃይሎች አማካኝነት የባጃጅ አሽከርካሪዎች ተገደው ዛሬ ስራ እንደጀመሩ የአሜሪካ ድምጽ ያነጋገራቸው ነዋሪዎች ይናገራሉ። የክልሉ መንግስት ቃል አቀባይ በበኩላቸው አድማው የተጀመረው በጫና መሆኑን ገልጸው ህብረተሰቡ ይህን ተረድቶ በጎንደር ባይጀመር በባህር ዳር ግን በዛሬው ዕለት ስራ መጀመሩን ይናገራል። የጸጥታ ኃይሎች ጨዋ የሆነውን የኢትዮጵያ ህዝብ ላይ ይተኩሳሉ፣ ይገድላሉ ያሉት ተቃዋሚዎች ተጠያቂውም የመንግስት የፖለቲካ መሪዎች እንደሆኑ አስታውቀዋል። እንዲህ አይነቱ ጥያቄ የሚያነሱት የነውጥ እንቅስቃሴው በቁጥጥር ስር መዋሉ ያልተመቻቸው ናቸው ያለው ደግሞ የኢትዮጵያ መንግስት ነው። በኢትዮጵያ ያሉ የተቃውሞ እንቅስቃሴዎችን ተከትሎ በተለያዩ አካባቢዎች የተወሰዱ የኃይል እርምጃዎችና የተገደሉ ሰዎች ጉዳይ ማነጋገሩን ቀጥሏል። የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ ኢትዮጵያን ጨምሮ 6 አጋሽ ሀገሮችን ያሳተፈ በስደተኞች ጉዳይ የዓለም መሪዎች ጉባኤ እያካሄዱ ነው። በተባበሩት መንግስታት ዓመታዊ ጠቅላላ ጉባኤ በ192 አባል ሀገሮች የተፈረመ የስደተኞችና ፍልሰተኞች አዋጅ በዓለም ዙሪያ ስደተኞችና ፍልሰተኞችን ለመንከባከብና የሰዎችን መፈናቀል ለመቀነስ ያስባል። የዚህ ዜና ዝርዝር በኋላ ይቀርባል። ባለፈው ቅዳሜ ኒውዮርክና ኒውጀርሲ ውስጥ የደረሰው የቦምብ ፍንዳታ ከውጭ ሽብርተኞች ጋር አንዳች ግንኙነት እንደሌለውና የጥቃቱ መንስኤ ምን እንደሆነ ለማወቅ የዩናይትድ ስቴትስ ባለስልጣናት እያጣሩ መሆናቸው ተነገረ። ለዚህ 29 ሰዎች ለቆሰሉበት ጥቃት ተጠርጣሪው ነው የተባለው የ28 ዓመቱ አህመድ ካህን ራሃሚ በፖሊስ ቁጥጥር ስር መዋሉም ይታወቃል። ለሰዓቱ ያዘጋጇቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪው የጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። እኔ መስታወት አድራጋውና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በ በአማራ ክልል በጎንደርና በባህር ዳር ከተማ ከትላንት ጀምሮ የቤት ውስጥ መቀመጥ አድማ እያደረጉ እንደሆነ በባህር ዳር ግን መንግስት ባሰማራቸው ኃይሎች አማካኝነት የባጃጅ አሽከርካሪዎች ተገደው ዛሬ ስራ እንደጀመሩ የአሜሪካ ድምጽ ያነጋገራቸው ነዋሪዎች ይናገራሉ። የክልሉ መንግስት ቃል አቀባይ በበኩላቸው አድማው የተጀመረው በጫና መሆኑን ገልጸው ህብረተሰቡ ይህንን ተረድቶ በጎንደር ባይጀመርም በባህር ዳር ግን በዛሬው ዕለት ስራ መጀመሩን ይናገራሉ። ጽዮን ግርማ ዝርዝር አላት።
በአማራ ክልል በተለያዩ ከተሞች የተነሳው ተቃውሞ በተለያየ ጊዜና መልኩን እየቀያየረ ከቀጠለ ሶስተኛ ወሩን ይዟል። በትናንትናው ዕለትም ይህ ተቃውሞ ቀጥሎ በባህር ዳርና በጎንደር የቤት ውስጥ መቀመጥ አድማ መጠራቱን ነዋሪዎች ይናገራሉ። በጎንደር ሁኔታዎችን በቅርብ የሚከታተሉት አቶ ክንዱ ሻጎስ አድማው በይፋ በተደረገ ጥሪ ባይገለጽም በማህበራዊ ሚዲያ ውስጥ እና ውስጥ ለውስጥ በተደረገ መግባባት በጎንደር ከተማ ከትላንት ጀምሮ ዛሬም ከተማው ጭር እንዳለ ነው ይላሉ።
አድማው እንግዲህ ህዝቡ ከዚህ በፊት በሰላማዊ ሰልፍ እንደገለጸው ጥያቄዎቹን አቅርቧል። እነዛ ጥያቄዎች እንደምናስታውሰው ያው በዋናነት የድንበር ጥያቄ ማለትም ወልቃይት አማራ መመለስ እንዲሁም ድንበራችን ተከዜ ነው የሚለው አለ። ከዛ የታሰሩ የወልቃይት ንጹሃን ኮሚቴዎች ሰላማዊ ሰዎችንም ይለቀቁ፣ እንደዚሁም ከዛ በኋላ የተፈጠሩ በተለይ ከአምስት በኋላ የተፈጠሩ ችግሮችን መንግስት ኃላፊነት ይውሰድ፣ እንዲሁም የጎንደር ህዝብ በይፋ በአደባባይ በማናለብኝነት በሚዲያ በመንግስት ቃል አቀባይ አማካኝነት አሸባሪ ተገቶ እንዲጋል ይህም እሳቸው ይቅርታ ይጠይቁ ትዙ ያስተዋግል እነዚህ መሰሉ ጥያቄዎች ነበሩ። እነዛ ጥያቄዎች በተለያየ ጊዜ የተለያዩ ባለስልጣናት እየመጡ እንደሚመደሱ ቃል እየገቡ እየስጡን እያሉ ኮንፈረንስ እየመከሩ እሺ ብሎ እየሄዱ ግን እስካሁን ምንም የመጣ ለውጥ የለም። ይዛች ብሎ አሉ የሚባሉ ሰዎችንም ኔትወርክ ዘግተው በተለያዩ አጋጣሚ ማሰስ እያሰሩ መውሰድ ነው መንግስት እየወሰደ ያለ እርምጃ። እንደዚሁም የታጠቁ ኃይሎች በአምባ ጊዮርጊስ ላይ መተማ ላይ እንዲህ በተለያዩ ቦታ የወሰዱት ዘግናኝ እርምጃዎች ሁሉ አይተናል የሚታወስ ነው እና የአሁኑ ግን ዋና ምክንያቱ ግን አሁን ጳጉሜ አራት ቀን ላይ ታስሮ የተወሰዱ ሰዎች አሉ። እነዚህ ያው በአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ቃል አቀባይ አቶ ንጉስ ጥራማ አማካኝነት ለማስተማር ለማረም የተወሰዱት የተባሉት ማለት ነው። አሁን ያሉበት ሁኔታ አናውቅም፣ ነገር ግን አሁንም አላቆመም። ሰዎች አሁንም እየታፈኑ እየተወሰዱ ነው ከመንገድ።
አቶ ክንዱሽ አክለው ይህ አድማ የተደረገበት ዋና ምክንያት ሰዎች ከአደባባይ ወጥተው ተቃውሟቸውን ሲያሰሙ ይገደላሉ፣ ይደበደባሉ፣ ይታሰራሉ ይላሉ። በአሁኑ ሰዓት የሰዎች ድምፅ እየታፈነም እንደሆነ ይገልጻሉ።
ለምሳሌ አሁን ትላንት ከሳንጃ ከተማ እየሄደች የነበረችው ልጅስ የተባለች ልጅ እዚህ ሰላማዊ ሰልፍ አስተባባሪ የነበረችው ልጅ ከዚህ በፊት ጎንደር ላይ የተካሄደ ፍጹም ሰላማዊ እና በጣም ተሞክሮ ልች የምትሰጥ የምችል ሰላማዊ ሰልፍ ላይ በሰላማዊ መንገድ ሀሳባቸው የተገለጹ እና ግንባር ቀደም ከነበሩ ልጆች አንዷ ነች። እቺ ልጅ ያው በሰላማዊ ሰልፍ ላይ ሁሉም ፎቶ ላይ ሊያዩ እንደሚችል የኮሎኔል ደመቀ ፎቶግራፍ የታተመበት ቲሸርት ላይ ከስሩ የአማራ ሕዝብ አሸባሪ አይደለም የሚል ጽሑፍ ለብሳ ሰልፉን ሲመሩ ከነበሩ ሰዎች አንዷ ነች እና እንዲሁም ይህ ለሰልፉ ሰላማዊነት ምንም ችግር ሲያስፈጠር መግባት የልጅቷ አስተዋጽኦም ራሱ የሚጠቀስ ነው እና እቺ ልጅ ከዚህ ውጭ ግን ያደረገችው ነገር አልነበረም። ትላንት መንገድ ላይ በሞተር እየሄደች ወደ ሳንጃ አካባቢ እየሄደች ነው አፍኖ ወስዷታል እና አሁንም ንጹሐንን የማናፈን መንግስት ምን አስቦ እንደሆነ ግልጽ አይደለም፣ ግን እየተካሄደ ነው በቃ እና ህዝቡ ቀስ በቀስ ልጆቹ እየተወሰዱ ናቸው። ይህ ህዝብ ከዚህ በኋላ ምን ማድረግ እንዳለበት እኔ እዛነ ምንም አያገባኝም። በየቦታው አንዳንዴ ወጣቶች እየወሰዱ ነው ያሉ ትላልቅ ሰዎችን ጭምር ባለሀብቶች የሚባሉት ሁሉ ወስዷል። ለምሳሌ ጃን ተከል ሆቴል ባለቤት አቶ ተመስገን ስጥ አድርገው መጥቀስ ይቻላል። በተጨማሪ ወልቃይት ላይ እንዲያጋሚ የሆነ ችግሮች አሉ። ሰዎች ይደበደባሉ። አማርኛ ሙዚቃ ከፈተበት በሚል ዘንድ በማይረቡ እንትኖች ምክንያቶች ሰዎች በጣም በቃ መኖር አልቻልንም እዛ ነው የሚሉት። እዛ ያሉ ሰዎች በጣም ከፍተኛ ወገኖቻችን ላይ እንትን እየደረሰ ነው። ይህ ሁሉ ራሱ ሰላማዊ መንገድ የጠየቀን ህዝብ እንደዚህ ሀይል እርምጃ እየወሰድክ እየዛክ እያሰርክ የሚደረግ ነገር የዚህ ሁሉ ድምር ውጤት ነው። የአማራ ክልል ህዝብ ስፔሻል ብሎ የጎንደር ህዝብ አድማ እንዲመታ አደረገው።
በባህር ዳር ከተማ ነዋሪ እንደሆነና ማንነቱ እንዳይገለጽ የጠየቀ ወጣት በባህር ዳር ያለውን ሁኔታ ያስረዳል።
ሰዎች ያው አድማ የተጀመረ ትናንትና ነው። በአጣብ ሱፐር ማርኬቶች፣ ኤሌክትሮኒክስ ቤቶች ምናምን ተዘግተዋል እና የተወሰኑ የቀበሌው ምናምን ሲታ እያሸጉባቸው ነው እና የተወሰኑ ባጃጆች በግዴታ እንዲወጡ ተደርጓል። ከማደሪያቸው እየሄዱት አልጋ እየተፈታ ካልወጣችሁ ቅጣት አለ ተብሎ የተወሰኑ ባጃጆች ወጥተዋል። ማለት ከቤታቸው ውጭ የሚያሳድሩ ባጃጆች ማለት ነው። ለቤታቸው የሚያሳድሩት ያው አልጋ ስላልተፈታ አልወጡም። የተወሰኑ ሱቆችም እየታሸጉ ነው። ለምን ተዘጋ እያሉ እያሸጉባቸው ነው እና አጠቃላይ ባህር ዳር አሁን በውጥረት ላይ
የአማራ ክልል መንግስት ቃል አቀባይ አቶ ንጉሱ ጥላሁንን ስለ ሁኔታው ጠይቄያቸው ነበር።
በመጀመሪያ ደረጃ በጎንደር እንደተባለው የትራንስፖርት አገልግሎት እና ሌሎች አገልግሎት ሰጪ ተቋማት አገልግሎት እየሰጡ አይደለም ዛሬና በትናንትና ሁለት። በባህር ዳር ከተማ ግን በዛሬ ሁለት ትናንትና አንዳንድ ምልክቶች ታይተው ነበረ። ነገር ግን እነዚህ ህብረተሰቡ ስለማይፈልጋቸው በዛሬ ሁለት ሙሉ አገልግሎት እየተሰጠ ነው ያለው በሁሉም ዛፍ ማለት ነው።
አቶ ንጉሱ አያይዘው እንደገለጹት አድማው የተጠራው በማህበራዊ ሚዲያ ላይ በተደረገ ጥሪና በጫና እንደሆነ ይገልጻሉ። አንድ የጎንደር ከተማ ነዋሪና የታክሲ አሽከርካሪ ይህንን አድማ ያደረጋችሁት በምን ምክንያት ነው? በዚህስ ምን ታገኛላችሁ? ከአድማውስ ምን ትጠብቃላችሁ? ብዬ ጠይቄው ነበር።
እኛ የጠበቅነው እንግዲህ መንግስት ኢኮኖሚው ይደቃል የሚል ግምት አለኝ። ደግሞ ነው በቃ መንግስት በዚህ ነገር የሚያገኘው ነገር የለም። እኛም ተጎድነን፣ ግን ያው እንግዲህ ይሻላል። ከ25 ዓመት በአምስት ቀን እኛ ምንም የምንጎዳው ነገር የለም። 25 ዓመት ደማችን መጥቶናል። 5 ቀን ማለት ለኛ ምንም ማለት አይደለም። የራሱ ጥፋት ነው። በጥያቄ ተጠይቁ የማይመልሰው ነገር ነው። የራሱ ጥፋት ነው። 5 ላይ ቀሰቀሰን እስከ ዛሬ 25 ዓመት ተኝተናል። በቃ
አድማጮች፣ የዚህን ዘገባ ሰፋ ያለ ዝርዝር ከምሽቱ 3 ሰዓት በሚኖረው ክፍለ ጊዜ ጠብቁ።
የዩናይትድ ስቴትሱ ፕሬዝዳንት ባራክ ኦባማ ኢትዮጵያን ጨምሮ 6 አጋዥ አገሮችን ያሳተፈ በስደተኞች ጉዳይ የዓለም መሪዎች ጉባኤ እያካሄዱ ነው። በተባበሩት መንግስታት ዓመታዊ ጠቅላላ ጉባኤ በ192 አባል አገሮች የተፈረመ የስደተኞችና ፍልሰተኞች አዋጅ በዓለም ዙሪያ ስደተኞችና ፍልሰተኞችን ለመንከባከብና የሰዎችን መፈናቀል ለመቀነስ ያስባል። ሄኖክ ሰማዝጌር ከኒውዮርክ የሚከተለውን ዘገባ ልኳል።
ኢትዮጵያ በዩናይትድ ስቴትስና የተባበሩት መንግስታት ድርጅት በስደተኞች ጉዳይ በዛሬው ዕለት በፕሬዚዳንት ባራክ ኦባማ እንዲሁም በዋና ጸሐፊ ባንኪሙን በመካሄድ ላይ ያለው ጉባኤ በባለድርሻነት ከተመረጡ 6 አገሮች አንዷ ናት። ዮርዳኖስ፣ ካናዳ፣ ሜክሲኮ፣ ሶሪያና ስዊድን በዚህ የመሪዎች ውይይት አስተባባሪዎች ሆነዋል። በትናንትናው ዕለት በ192 የተባበሩት መንግስታት ድርጅት አባል አገራት የተፈረመውን የስደተኞችና የፍልሰተኞች ስምምነት እንዴት እንደሚተገብሩት በዛሬው ዕለት መሪዎቹ በመወያየት ላይ ናቸው። የኒውዮርኩ ስምምነት ምዕራባውያን መንግስታትና ዓለም አቀፉ ማህበረሰብ ስደተኞችን ለሚያስጠልሉ፣ ፍልሰተኞችን ደግሞ በፈቃዳቸው ወደ ሀገራቸው በመመለስ ስራ ለሚተባበሩ ሀገሮች የገንዘብና የምግብ እርዳታ ለማቅረብ ተዘጋጅተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በትናንትናው ዕለት ባደረጉት ንግግር ጉዳዩ ወቅታዊና የተቀናጀ ምላሽን የሚጠይቅ እንደሆነ አሳስበዋል።
Make no mistake, additional efforts are urgently needed. And as we meet an estimated 65 million people,
እንዳትሳሳቱ፣ በአስቸኳይ ተጨማሪ ጥረቶች ያስፈልጋሉ። አሁን እኛ እዚህ በተሰበሰብንበት ሰዓት 21 ሚሊዮን ዓለም አቀፍ ድንበሮችን አቋርጠው የሸሹትን ጨምሮ በ65 ሚሊዮን የሚገመቱ ሰዎች ከቤታቸው በኃይል ተፈናቅለዋል።
የአፍሪካ ቀንድ በርካታ ስደተኞችና ፍልሰተኞች የሚመነጩበትና በግጭት ጦርነትና አፋኝ አገዛዞች ዜጎች ከቀያቸው የሚሸሹበት አካባቢ ነው። ላለፉት 20 ዓመታት በርስ በርስ ጦርነት ስትታመስ የቆየችው ሶማሊያ በህዝብ የተመረጠ መንግስት መስርታ ሁኔታዎች እየተሻሻሉ ቢመጡም ለዘመናት የቆዩ የጦርነት ግጭትና ተያያዥ የምጣኔ ሀብት እንዲሁም የተፈጥሮ አደጋዎች ሚሊዮኖችን ያሰደደባት ሀገር ነች። በሰሜናዊ ኬንያ የሚገኙ የሶማሊያ ስደተኞች ጉዳይ ዓለም አቀፉን ማህበረሰብ ያሳሰበ ሆኗል። ሶማሊያውያን ስደተኞችን ወደ ሀገራቸው ለመመለስ ናይሮቢ ያሳለፈችው ውሳኔ እንደማይቀለበስ ያስታወቁት የኬንያ ምክትል ፕሬዚዳንት ዊሊያም ሩቶ ስደተኞችን ማስጠጋት ለኬንያ የጸጥታ ራስ ምታት እንደሆነባት ገልጸዋል። የጅቡቲ የገንዘብና ምጣኔ ሀብት ሚኒስትር ሙሳ ዳዋሌ ሀገራቸው በአፍሪካ ቀንድ ፍልሰተኞችን በማስተናገድ ላይ እንደምትገኝ ገልጸው ለችግሩ መፍትሄ ለማበጀት ሰዎች ከቀያቸው ሳይፈናቀሉ መተባበር እንደሚያሻ ካልሆነ ግን ከቁጥጥር ውጪ እየወጣ እንደሚሄድ ገልጸዋል።
Monsieur le Président, depuis plusieurs années, les préoccupations liées au déplacement massif de la population.
እጅግ ከፍተኛ ቁጥር ያለውን ተፈናቃይ ህዝብ አስመልክቶ ባለም አቀፉ ማህበረሰብ አጀንዳ ላይ ትኩረት የተሰጠው ጉዳይ ነው። ለቀውሱ በሚሰጠው ምላሽ ይልቁንም የሰብአዊ መብትና መሰረታዊ የሰው ልጆች ነጻነት ከበሬታን አስመልክቶ ልዩ ጥንቃቄ ማድረግና ባንጻሩም ለተግባራዊነቱ ተጨባጭ ግንዛቤ ማሳደርን ይጠይቃል።
የዓለም አቀፉ ማህበረሰብ በስደተኞችና ፍልሰተኞች እንቅስቃሴ የመጣጊያና ኑሮ የሚመሰረቱባቸው ሰፈሮችን በማቋቋም እንዲሁም ወደ የሀገራቸው የሚመለሱባቸውን ስራዎች ለማስተባበር የዓለም አቀፉ የፍልሰተኞች ድርጅት IOM በተባበሩት መንግስታት ድርጅት ስር እንዲዋቀር ወስኗል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ውሳኔው ተቃሚና ወቅታዊ መሆኑን አስገንዝበዋል።
To improve our capabilities, the United States applauds the decision this year to make the International Organization for Migration ably led by Bill Swing
ለማሻሻል በቢል ስዊንግ የሚመራውን ዓለም አቀፉን የፍልሰተኞች ድርጅት የተባበሩት መንግስታት አካል እንዲሆን የተደረሰውን ውሳኔ ዩናይትድ ስቴትስ በደስታ ተቀብላለች። ይህ እርምጃ ጥረቶች ተደራራቢ የመሆናቸውን አጋጣሚ ያስቀራል። ወጪዎችም ወደ አንድ ተቀመጣ ሰጭ ዘርፍ ላይ እንዲውሉ ያስችላል።
በዛሬው የተባበሩት መንግስታት ድርጅት ጉባኤ ይሄን ይመስላል። በቀጣይነት የዓለም ጸጥታና ደህንነት እንደዚሁም የፖለቲካ መረጋጋትን የተመለከቱ ጉባኤዎች በይፋና በዝግ ጉባኤዎች ከናወናሉ። ለአሜሪካ ድምጽ ሬዲዮ ሄኖክ ሰማግዘር ነኝ ከኒውዮርክ።
ወደ ሌላ ዘገባ سنሻገር ወደ ኮንሶ እናመራለን። ኮንሶ ዛሬ ምንዳል ተረጋጋችና የመንግስት ሹማምንት ደግሞ በሚቀጥሉት ቀናት ህዝቡን ለስብሰባ እንደሚጠራ ያወጁ መሆናቸውን አንድ የኮሚቴ አባል ተናገሩ። ትላንት ተገደሉ ከተባሉት መካከል የአንዱ ሰው ቀብር መከናወኑም የኮሚቴው አባልና አንድ የቅርብ ዘመድ ለቪኦኤ ገልጸዋል። መንግስት በበኩሉ ሁኔታዎች እየተረጋጉ መሆናቸውን ይናገራል። መለስካቸው አማካ ከአዲስ አበባ ዝርዝሩን አድርሶናል።
በደቡብ ብሔራዊ ክልላዊ መንግስት በኮንሶ ወረዳ አንዳንድ ቀበሌዎች ከጳጉሜ 5 2008 ዓ.ም ጀምሮ የተከሰከሰው ግጭት አንዳንድ ቀን ቀዝቀዝ ሌላ ቀን ደግሞ ጋል የሚል ቢመስልም አንድ ወጥ አዝማሚያ የሚያሳይ ሆኖ አልተገኘም። የኮንሶ ህዝብ ወክሎናል ከሚሉት 23ቱ የኮሚቴ አባላት አንዱ አቶ ገመቹ ገንሴ በትናንትናው ዕለት የመከላከያ ሰራዊት፣ የደቡብ ክልል ልዩ ኃይልና የፌደራል ፖሊስ በሁለት ቀበሌዎች ላይ የተኮሱት 23ቱ የኮሚቴ አባላትን ለማያዝ በሚል ምክንያት ወደ ቀበሌው ሲገቡ ህዝቡ የተቃውሞ ድምጽ በማሰማቱ ነበር ብለዋል። ዛሬም የመረጋጋት ምልክት አይታይም ይላሉ አቶ ገመቹ።
ኮንሰራይ አሁንም ቢሆን የተረጋጋ ነገር የለም። በተለይ ትላንትናው ቁስና ሞት ቁጥለት በኋላ የተረጋጋ ነገር የለም። ምክንያቱም አሁን እነዛ የቀሩት ሁለት ግለሰቦች ትላንትና ቆስሎ ሐኪም ቤት ከራስ ዲስትሪክት ሆስፒታል ተኝተው ነበር። ቁስለኞች ከአቅማቸው በላይ ስለሆነ ወደ አርባ ምንጭ ሆስፒታል ተወስዷል። እነዚህም ያው ሞት አፋፍ ላይ እንደሚገኙ ነው የደረሰን መረጃ የሚያሳየው።
የአሜሪካ ድምፅ ሬዲዮ ቀደም ሲል የደቡብ ብሔራዊ ክልላዊ መንግስት ቃል አቀባይ ወይዘሮ ሂክማ ሃይረዲንን አናግሯቸው የችግሩ ምንጮች የራሳቸውን የኮንሶ ህዝብ ወኪሎች ነን ብለው የሚጠሩት 23ቱ ሽፍቶች መሆናቸውንና አሁንም በኮንሶ ነገሮች እየተረጋጉ መሆናቸውን ገልጸው ነበረ።
ህዝቡ እነዚህ አካላት እስከዛሬ አፍነውናል፣ ገላውናል፣ በቃ ይብቃ። ስለዚህ መንግስት የለም ወይ? መንግስት ለምንድን ነው ገብቶ እነዚህ ላይ እርምጃ ማስደው እርምጃ ሊወስድ ይገባል ተብሎ ከወጣቶችም ከሴቶችም አጠቃላይ ከህብረተሰቡ ጋር ውይይት እየተደረገ ነው። ይህ ሲባል አጠቃላይ ሁሉንም እዛ ኮንሶ ላይ ያለውን ቀበሌ ሁሉ ጨርሰናል ማለት አይደለም። በየቀኑ በየቀበሌ ውይይት እየተደረገ ህብረተሰቡ የወጡትም ወደ አካባቢያቸው እንዲመለሱ እየተደረገ ያለበት እና በጉዳዮች ላይ መግባባት እየተደረሰ ነው ያለው። ያው ሰላም የማስጠበቁ ስራ አሁን ኦልሬዲ ያቋረጠውም ሲቪል ሰርቫንትም ካለ ወደ ስራ እንዲገባ ጭምር እድሎች ተፈጥረዋል።
በአቶ ገመቹ አስተያየት ያለመረጋጋቱ ሌላው ምንጭ የመንግስት ስራ፣ በዚህም አማካይነት ለህዝብ የሚቀርቡ አገልግሎቶችን ለማስጀመር መንግስት እየወሰደ ነው ያሉትን እርምጃ ነው።
በትላንትና ሁለት የመንግስት ሰራተኞችን ስራ ግቡ ብለው ጠርተው እንደነበረና ሰራተኞች እንዳልገቡ ተረጋግጧል። ዛሬም የተወሰኑ ጥቂት ሰራተኞችን ከቤት አፍኖ በመኪናቸው በመውሰድ
ትናንት በነበረው ግጭት ሳቢያ ህይወት ማለፉ ይታወሳል። በለቱ ህይወታቸው ካለፈ ሁለት ሰዎች ያንዱ ማለትም ያቶ ሳጎያ ቹቻ የቀብር ስነ ስርዓት ዛሬ መፈጸሙን ወንድማቸው እንደሆኑ የሚናገሩት አቶ ካምቢሮ ጋሜ ኦርማሌ ለቪኦኤ ተናግረዋል። አቶ ገመቹ በዚህ ዙሪያ ያለውን አጠቃላይ ሁኔታ አብራርተውታል።
በትናንትና ዕለት ከሞቱት ሁለት ሰዎች መካከል ያንዱ አስከሬን ተገኝቷል። ሰፈሩት ስለገደሉት የቀብር ስነ ስርዓቱ ዛሬ ተፈጽሞለታል። ነገር ግን የሁለተኛው ሟች አስከሬን ከሰፈር አውጥቶ ሰዎችን ሲያባረሩ ሲሸሽ መንገድ ላይ በጤት መጥተው ስለገደሉት ወዲያውኑ በሽራ ጠቅልሎ የወሰዱት የሆነ አንድ ቦታ ላይ አስቀምጦ ነበር። ሰዎች አስከሬኑን ለመውሰድ እና ለመለየት ፈልጎ ቢጠጉም ያው አፈራርቶ ስለመለሱ ማግኘት አልተቻለም። ስለዚህ ይህ ሰው ይህ አስከሬን አሁን የት ጋር እንዳስቀመጡት ወይ ደግሞ እንደጣሉት አይታወቅም።
በሚቀጥሉት ቀናት በአካባቢው የሚፈጠረውን ሁኔታ ተከታትለን ለማቅረብ እንሞክራለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አራት የጣሊያን ዜጎችና አንድ ኢትዮጵያዊት በጋራ የሚተውኑበት ንግግር አልባ ቲያትር ባለፈው ሳምንት በኢትዮጵያ ለእይታ ቀርቧል። ቲያትሩ በባሌ ጎባና በመቀለ ዩኒቨርሲቲ የቲያትር አዳራሽ ነበር ለእይታ የቀረበው። የቲያትሩ ርዕስ በጣሊያንኛ ሚራጂ ሚግራንቲ የሚል ሲሆን ወደ አማርኛ ሲተረጎም ከአድማስ ባሻገር ማለት እንደሆነ አዘጋጆቹ ይናገራሉ። ዘጋቢያችን ግርማይ ገብሩ ቲያትሩ ላይ የተወኑትን ባለሙያዎች አነጋግሮ አንድ ዝግጅት ይዟል። ወደዛ እንለፍ።
ድምፅ አልባ ቲያትር በኢትዮጵያ በመቀለ ዩኒቨርሲቲ የቲያትር አዳራሽ ውስጥ ሰሞኑን ተካሂዷል። ቲያትሩን ያካሄዱት ከጣሊያን የመጡ የጥበብ ሰዎች ናቸው። አራት ሴቶች ናቸው። አንዷ ኢትዮጵያዊት ናት። የቲያትሩ ርዕስ ሚራጂ ሚግራንቲ ይባላል። ወደ አማርኛ ሲተረጎም ከአድማስ ባሻገር ብለውታል። በዚሁ ቲያትር ውስጥ እንደ ደራሲትም እንዲሁም እንደ ተዋኒትም ሆና የተሳተፈችው ሰዓሊትና ቀራጭ አለም ተክሉን። አለም፣ ስለ ራስሽ እስኪ ንገረን።
ተወልጄ ያደግኩት አድዋ ከተማ ነው። በጣም የምወደው ትንሽ ወደ መቃሉ ይባላል። የተማርኩት እስከ ኤሌሜንታሪ እዛ ነው፣ እስከ ስምንተኛ ክፍል። ከ9 እስከ 12ኛ ክፍል አስመራ ኢሳቅ ተወልደ መድህን የሚባል ትምህርት ቤት ነው የተማርኩኝ። ከዛ ተመልሼ መጥቼ ያው ልክ እህቶቻችን እንደሚሄዱት አረብ ሀገር ባህሬን በሚባል ቦታ ቆይቼ ከ3 ዓመት ተመልሼ እንደገና በአዲስ አበባ ዩኒቨርሲቲ ስነ ጥበብ ትምህርት ቤትም በዲፕሎማ 4 ዓመት ተምሬ እንደገና ወደ ጣሊያን ሀገር ለማርብል ትምህርት ሂጃለሁ ከራራ የሚባል ቦታ።
ሰዓሊት አለም ተክሉ፣ አሁን በቅርቡ ወደ ኢትዮጵያ ይዛችሁት የመጣችሁት ይህ ከአድማስ ባሻገር የተሰኘው ድምፅ አልባ ቲያትር ጭብጡ ምንድን ነው? ምን ላይ ነው የሚያጠነጥነው?
ስለ ስደት ነው የሚያወራው። ያው ውጭ ሀገር እንደሄድኩኝ ልማር ሲሄድ ያየሁትን ችግር፣ ያየሁትን መከራ፣ እኔም ባላገኘው ሌሎቹም ያገኙትን መከራ ለምን መመረቂያ ይሆኖ ከዛ በኋላ ያለውን መልእክት ለምን ይዤ መጥቼ ለወጣቱ አላስተምርም በሚል ህልም ነበረኝ። ያው ህልሜም ተሳክቶልኝ እዚህ መጥቼ እያሳየሁኝ ነው።
ወደ አፍሪካ ከመጣችሁ በኋላ እስካሁን ድረስ ኢትዮጵያ ውስጥ የት የት አካባቢዎች ነው ይህንን ቲያትር ያሳያችሁት?
እስካሁን ያሳየ ነው ባሌ ጎባ የሚባል ቦታ ነው። ጥሩ አቀባበል ነበረው። ያሳየ ነው መቀሌ ውስጥ። አዲስ አበባ ማስበን ነበር። በሆነ ምክንያት በቦታ ማጣት ምክንያት አላሳየንም። ምናልባት ዲሰምበር ላይ የመመለስ ሀሳብ አለን። አዲስ አበባ ላይ ነው ማሳየት።
ከአለም ጋር ቲያትሩ ውስጥ የሚተውኑ ሁለት ልጆች አሉ።
አሌክሳንድራ ዳይቴ፣ ሶሌዳድ ኒኮላስ።
ሶሌዳድ የምትባለው ከአንቺ ጋር ትተውን ነበር?
አዎ።
አሌክሳንድራ ቲያትሩን በሙዚቃ ነበር የምታጅበን?
አዎ። አሌክሳንድራ የሙዚቃ ባለሙያ ናት። እዚህ ቲያትር ያሳየችው በሙሉ የተጫወተችውም የራሷ ኦሪጂናል ሆኖ ለዚህ ቲያትር ተብሎ የተሰራ ሙዚቃ ነው።
ከእያንዳንዱ ትዕይንት በስተጀርባ እሷ አለችበት። ምን ያህል አስቸጋሪና የተለየ ትኩረት እንደሚያስፈልገው እስኪ ጠይቂያት።
አሎራ ዲፊቺለ ውና ቤላ ስፊዳ ፐርኬ
በጣም በጣም ከባድ ነው። በግሩፕ እንደዚህ ሆኖ መስራት ከባድ ነው፣ ግን ተስማምተን እንደዚህ መስራታችን ለእኔ አንድ ትምህርት ነው። ለዚህ ቲያትር እያንዳንዱን መርጬ እንደዚህ መስራቴ ለኔ በጣም ትልቅ ደስታ ነው። ያው መጀመሪያ በጣም ከባድ ቢኖርም አሁንም የት እንዳደረሰኝ ሳይ በጣም ደስ ብሎኛል ነው።
ሙዚቃው ቲያትሩን ይገልጸዋል?
ሲ ሲ ላ ሙዚካ ኢ ፕሮፒዮ ላ ቮቼ ላ ኮዛ ፒዩ ኢንተረሳ
ሙዚቃው ማለት የቲያትሩ ቋንቋ ነው እና በጣም ደስ የሚለው እያንዳንዱ እንቅስቃሴ በሙዚቃ ማጀብ እያንዳንዱን ስዕል በሙዚቃ ማጀብ ይገልጸዋል። በጣም ቆንጆ ነው።
ዓለም ይህ የድምጽ አልባ ቲያትር መድረክ ላይ እንዳየነው በሶስት የጥበብ ሰዎች ነው እንግዲህ የሚተወነው። እንዴት ነው አስቸጋሪነቱ? እስኪ ካንቺ አንደበት ልስማው።
አዎ ሶስት ሴቶች ሆነን ነው እየሰራ ነው። ይሄ በጣም ግዙፍ የሆነ ፕሮጀክት ማለት ነው እየሰራ ነው። እኛ የተለያየ ሙያ ነው ያለን። በተለይ ለእኔ በጣም ከባድ ነበር። መጀመሪያ የምንሰራውም አይመስለኝም ነበር። እንዴት ተግባብቼ ነው የምሰራው? ማለት እኔ ስዕል እየሳኩኝ እንዴት ነው ቲያትር ልንሰራ የምንችለው የሚል ግን ከሁለት ዓመት ልፋት ማለት ከሁለት ዓመት ልመና ልበለው ለምኜ ነው እባካችሁ እናንተ ጋር መስራት አለብኝ። ምክንያቱም ደግሞ ሶለዳድ በቅርብ በጣም አውቃት ነበር። አሌክሳንድራ እንኳን ብዙ በኋላ ነው ያወቅኳት። አስቸጋሪ ነበር። ያው መጨረሻ ላይ ተዋጥቷል።
እንግዲህ ኢትዮጵያ ውስጥ እስካሁን ድረስ በባሌ ጎባና በመቀለ ከተማ አሳይታችኋል። ጣሊያን ሀገርም እንደዛ በተለያዩ ፌስቲቫሎችን ቲያትሩ እንዳሳያችሁ ነበር የገለጻችሁልኝ። አሁን ቀጣዩ ስራችሁ ወይም ደግሞ ቀጣዩ እቅዳችሁ ምንድን ነው?
ማለት በዚህ ቲያትር ጀመር ነው እንጂ ገና አልጨረስ ነው። ብዙ ብዙ ቦታ እናሳያለን ብለን ነው የምንገምተው። እንዲያውም መመረቂያ የሚባለውን አላሳየንም። ለእኛ ኢትዮጵያ ውስጥ ነው እንዳስመረቅን የምንቆጥረው። ያው ጣሊያን ሀገር ገና አልሰራንም ማለት ነው። ገና ብዙ ኢሮፓያን የስደት ቦታ ያለበት ቦታ እናስተምራለን ብለን ነው የምናስበው። ምክንያቱም ብዙ ስደተኛ ያለበት የምናስተምረው እየቸገረው የማይናገር ህዝብ ነው ያለን እኛ ለቤተሰቡ የማያስተላልፍ እና ውጭ ሀገር የተሰደዱም ያላቸው ችግር ለቤተሰቦቻቸው እንዲናገሩ ቤተሰቦቻቸውም አዝነው ኑ ወደዚህ ብለው ጎትተው እንዲያመጧቸው በዚህ እማጸናለሁ። ምክንያቱም እዛም ያሉ ስለ የኛ ባህል አይደለም በጣም በጣም ነው የሚያሳፍራቸው። እንደዛ ተሰደው መንገድ ላይ መተኛት አይናገሩም። በባህር እንደሄዱ ግልጽ ሆነው አትሊስት እነሱ እንኳን ተጎድተው ሌሎች እህቶቻቸውና ጓደኞቻቸው እንዳይጎዱ እንዲረዱ በዚህ አጋጣሚ መልእክቴን አስተላልፋለሁ።
እንግዲህ በዚህ በኢትዮጵያ ለመጀመሪያ ጊዜ ለሕዝብ በቀረበው ከአድማስ ባሻገር በተሰኘው ድምፅ አልባ በጣሊያን ቋንቋ ሚራጂ ሚግራንቲ የተሳተፉት አለም ተክሉ፣ አሌክሳንድራ፣ ቫለንቲና እና ሶሌዳድን በጣም ነው የማመሰግናችሁ። እግዚአብሔር ይስጥልኝ።
እናመሰግናለን። እግዚአብሔር ይስጥልኝ።
እናመሰግናለን።
የዛሬው የጋቢና ቪኦኤ ጉዟችን እንግዲህ በዚሁ ተጠናቋል።
በፌስቡክ ቪኦኤ አምሃሪክ፣ በትዊተርም እንዲሁ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነውን የመስታወት አድራጋውና
ጽዮን ግርማንን፣ ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሮ ነው። ሙዚቃውን በመምረጥ ዲጄ ፋትሱ አብሮን ነበር። ጉዟችሁ የሰመረ ይሁን እያልን እንሰናበታለን።
መልካም ምሽት። በነገው ጉዞ እንገናኝ።
Tergiavon godana tek belau ya yallo menged afinore ubinagere menged lesanorot kalat binagere.